Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ታህሳስ 7 2010 ዓመተ ምህረት ፕሮግራሙን ጀመረ። በኢትዮጵያ ወቅታዊ የፖለቲካ ጉዳዮችና በአጠቃላይ የሀገሪቱ ቀጣይ ዕጣ ዙሪያ የተካሄደ ክርክር።
አሁን በክርክራችን ላይ እንደተገነዘብነው ሁለት የፖለቲካ አቅጣጫዎች ነው ከአቶ ያሬድ ግግር የጠቀስኩት። ማንነትን እያበረድን ዜግነትን ደግሞ እያጎላን እንሂድ የሚል ነው። እኔ የኢትዮጵያ ታሪካዊ ችግር የዜግነትና የማንነት ጉዳይ አይደለም ነው የምለው።
ኢትዮጵያን ይሄ አጠራቆ ያዘው የማንነት ፖለቲካ ትንሽ እልባት እንዲያገኝና በጋራ የሚያስተሳስሩን ሴቶች ላይ እንዲኖር ህገ መንግስቱ ሊሻሻል የሚችልባቸውን አንዳንድ ቦታዎች መጠቆም ይችላሉ። እንደዚህ እያደረግን ጥገናዊ ለውጥ ወይንም ሪፎርም መፍትሄ ሊሆን ይችላል። ጊዜው አላለፈም። የግድ በጣም አመጣዊ የሆነ ለውጥ መምጣት አለበት ብዬ አላስብም።
ተከራካሪዎች አቶ ያሬድ ጥበቡና ፕሮፌሰር ዳንኤል ተፈራ ናቸው። በምሽቱ ዝግጅታችን ይዘናቸዋል። የማስተናግዳችሁ ሰሎሞን አባተ ነኝ። የሙዚቃ ቃናም ይዘናል። ብርሃን ኃይሉ ፕሮግራሙን ታቀናብራለች። እስከ ምሽቱ 4 ሰዓት ከኛ ጋር ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስተማራችሁ።
እንደምን አመሻችሁ አድማጮቻችን። ዜናውን ማንብላችሁ አዳነች ፍሳዬ ነኝ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን እያደገ በመሄድ ላይ ያለው የሰሜን ኮሪያ የኒክሌር ብቃት በቀጥታ በዩናይትድ ስቴትስ ላይ አደጋ ይጥላል፣ ስለሆነም አሜሪካ ራሷን ለመከላከል አስፈላጊውን እርምጃ ሁሉ ትወስዳለች ሲሉ ትላንት አርብ ተናግረዋል። እንዲህ አይነት አደጋ በሚደቀንበት ወቅት እርምጃ አለመውሰድ በማንኛውም ሀገር ተቀባይነት አይኖረውም ብለዋል ቴለርሰን። የውጭ ጉዳይ ሚኒስትሩ ኒውዮርክ ከተማ በሚገኘው የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ፊት ቀርበው ባደረጉት ንግግር ሀገራችንን ለመከላከል ሁሉንም አይነት አማራጮችን እንደምንጠቀም ግልጽ አድርገናል፣ ይሁንና ከሰሜን ኮሪያ ጋር ጦርነት ማካሄድ አንፈልግም ሲሉ አስረድተዋል። ቴለርሰን ይህን ያሉት ስለ ሰሜን ኮሪያ ጉዳይ ለመነጋገር ጃፓን በጠራቸው ስብሰባ ላይ ነው። ጃፓን የወሩ ተረኛ የጸጥታ ምክር ቤት ፕሬዝዳንት ነች። ዩናይትድ ስቴትስ ራስዋን ከሰሜን ኮሪያ ወረራ ለመከላከል አስፈላጊውን አማራጭ ሁሉ ተጠቀማለች፣ ይሁንና ዲፕሎማሲ መፍትሄ ያመጣል የሚል ተስፋ አለን ሲሉም ቴለርሰን አክለዋል። ሀያሉ የደቡብ አፍሪካ ገዢ ፓርቲ የአሁኑን ያህል ተከፋፍሎ በማያውቅበት ሁኔታ አዲስ አመራር ለመምረጥ ተሰብስቧል። 5000 የሚሆኑ የአፍሪካ ብሔራዊ ኮንግረስ ወካዮች ዛሬና ነገ የድርጅቱን መሪ ይመርጣሉ። የእርምጃም አጨቃጫቂው የድርጅቱ መሪ ጃኮብ ዙማን የደቡብ አፍሪካ ፕሬዝደንትነት ያበቃል ተብሎ ይጠበቃል። ዙማ ሶዌቶ በተሰበሰበው ጉባኤ ላይ ባደረጉት ንግግር ለአፍሪካ ብሔራዊ ኮንግረስ ባዕድ የሆኑ ተግባሮችን ልንጠቀም አንችልም ብለዋል። ድምፅ ለሚሰጡት ተወካዮች ንግድን የሚጠቅም የሚመስል ውጤት ከማስገኘት እንዲቆጠቡ አስጠንቅቀዋል። ሚዲያው የአፍሪካ ብሔራዊ ኮንግረስን መጉዳት ይፈልጋል ሲሉም ነቅፈዋል። የዙማ የሙስና ቅሌት የአፍሪካ ብሔራዊ ኮንግረስን ያመሰ ሲሆን ዙማ በድርጅቱ ጉባኤ ላይ ከመሪነት ይወርዳሉ። እሳቸውን የሚተካው ሰው ሀገሪቱ ከሁለት ዓመታት በኋላ ምርጫ በምታካሄድበት ወቅት ገዢው ፓርቲን ወክሎ ለፕሬዝዳንትነት መወዳደሩ አይቀርም። ዙማ ከፓርቲው ጉባኤ በኋላም እስከ ምርጫው ጊዜ ድረስ በስልጣን ሊቆዩ ይችላሉ። ይሁንና ተንታኞች እንደሚሉት ከቀጣይ ምርጫ በፊት ከስልጣን እንዲወርዱ ፓርቲያቸው ሊያሳምናቸው ይችላል። ዙማን ለመተካት የሚወዳደሩት ሰዎች ምክትል የሀገሪቱ ፕሬዚደንት ሲሪል ራማፎሳ እና ሚኒስትር የነበሩት አንጋፋ ዲፕሎማት እንኮሳዛና ላሚኒ ዙማ እንደሚሆን ይገመታል። ላሚኒ ዙማ የፕሬዚደንት ጃኮብ ዙማ ባለቤት እንደነበሩ የሚታወቅ ነው። የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ አሜሪካ ለሶማሊያ ወታደራዊ ኃይል የምትሰጠውን እርዳታ ማከፋፈሉን አስመልክቶ የሶማሊያ ተጠያቂነት ይሻሻላል የሚል ተስፋ እንዳላቸው ገልጸዋል። ሁሉንም እንኳን ባይሆንም ከፊሉን ለመቆጣጠር እንደምንችል እርግጠኛ ነኝ ሲሉ የመከላከያው ሚኒስትር ትላንት አርብ በፔንታገን ማለት በመከላከያ ሚኒስቴር መስሪያ ቤት ለጋዜጠኞች ተናግረዋል። ይህ አባባል የሶማሊያ ወታደራዊ ኃይል ከአሜሪካ እርዳታ የተገኙትን ምግብን፣ ነዳጅ ዘይትንና መሳሪያን የመሳሰሉት እንደሚገኙ ወታደራዊ ኃይል በተደጋጋሚ ለማስረዳት አለመቻሉን ያንጸባርቃል። ረድኤቱ ለጊዜው የቆመው የዩናይትድ ስቴትስ የምትሰጠው እርዳታ በተገቢው መንገድ ለሚገባው ዓላማ መዋሉን ለማረጋገጥ ነው ሲሉ አንድ የውጭ ጉዳይ ሚኒስቴር ባለስልጣን አስገንዝበዋል። የግልጽነትና የተጠያቂነት እርምጃ እስከሚወሰንበት ጊዜ ድረስ አብዛኛው ለወታደራዊ ኃይል የሚሰጥ የሎጂስቲክስና የገንዘብ ረድኤት እንደሚቆም በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ክፍል ቃል አቀባይ ማሪዮን ዎለርስ ተቆሟል። የሶማሊያ መንግስት የአሜሪካን መልእክያ የሚያሟላ አዲስ የተጠያቂነት ስርዓት ለመመስረት መስማማቱን አንድ የውጭ ጉዳይ ሚኒስቴር ባለስልጣን ተናግረዋል። ሁለት ከኢቦላ በሽታ የተረፉ ሴራሊዮናውያን የጤና ጥበቃ ሰራተኞች በሽታው በተዛመተበት ወቅት መንግስት የረድኤት ገንዘብ አዛብቷል የሚል ክስ በሀገሪቱ መንግስት ላይ መስርተዋል። የጤና ሰራተኞቹ ታመው በነበረበት ወቅት መንግስት አስፈላጊውን ጥሪት አላቀረበም፣ ይህም ለብዙ የሥራ ባልደረቦቻቸው ህልፈት ምክንያት ሆኗል ይላሉ የጤና ሰራተኞቹ። መንግስት የረድኤቱን ገንዘብ በሚገባው ቦታ ላይ አለማዋሉ የከሳሾቹን በጤንነት የመኖር መብትን ተጋፍቷል ይላል የተመሰረተው ክስ። ኢቦላ ቫይረስ በጊኒ ያንዣበበው ከአራት ዓመታት በፊት ሲሆን በቀጣዩ ዓመት ወደ ጎረቤት ሀገሮች ላይቤሪያና ሴራሊዮን ተዛመተ። ሴራሊዮን ውስጥ ከ3000 በላይ የሚሆኑ ሰዎች አለቁ። በዓለም ደረጃ ደግሞ ከ11000 በላይ የሚሆኑ ሰዎች አብዛኛው በሰሐራ ምዕራብ አፍሪካ ሀገሮች ነው።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ህዳር 7 2010 ዓመተ ምህረት ምሽት ፕሮግራም ነው። ከዚህም ከዚያም በኢትዮጵያ ወቅታዊ የፖለቲካ ጉዳዮችና በአጠቃላይ የሀገሪቱ ቀጣይ ዕጣ ዙሪያ ቅኝት ለማድረግ በተከታታይ የተካሄዱ ክርክሮች አካል ነው ለምሽቱ ድጋሚ ስርጭት የተመረጠው። ተከራካሪዎች አቶ ያሬድ ጥበቡና ፕሮፌሰር ዳንኤል ተፈራ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ የክርክራቸውን የመጨረሻ ክፍል ይዞ ቀርቧል።
ከግራም ከቀኝም ይህን ውይይት የሚከታተሉ ሰዎች የሚወስዷቸው ነጥቦች የሚከራከሩ የሚነጋገሩባቸው ይኖራል። የሐሳብ ልዩነቶች ኖረውም የጋራ የሆነ ወደፊት የሚያራምድ መነጋገሪያ ሐሳብ ማምጣት ነውና የዚህ ፕሮግራም ዓላማ። እስኪ እናንተም ማሳያዎቹ ነው የተለያየ ሐሳብ ኖሯችሁ ነገር ግን የኢትዮጵያ ጉዳይ ግድ እንደሚለው ሰው የከፋ ሁኔታ ከመምጣቱ በፊት እንዲህ መደረግ አለበት ይላላችሁ ነውና ሌሎችም በዚህ ሰዓት የሚከታተሏችሁ በዛ መንፈስ አሁን እናንተ እንደምታረጉት የማይስማሙባቸው ወይም የተለያየ እይታ ያላቸው ማመለካከቶች ይኖራሉና የጋራ ሊሆኑ የሚችሉት ሐሳቦች የትኞቹ ይሆኑ? አቶ ያሬድ።
የጋራ መፍትሄ ሐሳብ ሊሆኑ የሚችሉ አንደኛ ኢትዮጵያዊ ዜግነት ሁላችንን የሚያስተሳስር የጋራ መሆኑን የመቀበልና ይሄ ጎልቶ የሚታይበትን ኢትዮጵያ ለማምጣት በስርዓቱም ውስጥ ያሉት ሆኖ ከስርዓቱ ውጭ ያለው ሕዝብ እንዲያምንበት ማድረግ እና የኢትዮጵያን ታሪካዊ ቦታ፣ የወደፊት ተስፋዋን፣ ዛሬ ያለችበትን ሁኔታ የምንስማማበት ሁኔታ መፍጠር አንዱ መንገድ ይሄ ነው። ከሁሉ በላይ ግን እኔ አሁን በእጃችን ላይ ያለ እና አካዳሚው ነገር ይመስለኝ ኢህአዴግ ውስጥ የተፈጠረው የፖለቲካ ድቀት ተባብሶ አገሪቱን ወደሚያተራምስ ደረጃ እንዲወርድ ሳይሆን ኢህአዴግ ውስጥ በሚኖር ህጋዊ ፖለቲካዊ መንገዶች መምጣት የሚችልባቸው እድሎች በሙሉ ግፊት መደረግ አለባቸው፣ እድል መሰጠት አለባቸው ብዬ አምናለሁ። ይሄን ምን ማለት ነው? በአሁን ሰዓት የወያኔ ግፊት አንቀበልም ማለት የጀመሩት የሁለቱ ክልል ድርጅቶች የኦሮሞ ህዝብ ዴሞክራሲያዊ ድርጅትና የብሔራ አማራ ዴሞክራሲያዊ ንቅናቄ ውስጥ የሚታዩት መንፈሶች እነዚህን መሰረት አድርጎ እነሱ ፓርላማ ውስጥ የበላይነት አላቸው። ይሄንን በፓርላማ ውስጥ ያለ የበላይነታቸውን ተጠቅመው ለምሳሌ የፖለቲካ እስረኞች እንዲፈቱ ማድረግ ይችላሉ። ለምሳሌ ፓርላማው ለፕሬዝዳንቱ ፕሬዝዳንት ሙላቱ ነው ስማቸው?
ልክ ነው፣ ሙላቱ ተሾመ።
ለሳቸው እነዚህ የፖለቲካ እስረኞች ዶክተር መራራ ጉዲና፣ በቀለ ገርባ፣ እስክንድር ምናምን ይፈቱ ብለው ያሉትን የፖለቲካ እስረኞች 100 የሚሆኑ 200 የነሱን ስም በማቅረብ ያን እንዲደረግ ማድረግ ይችላሉ። ኢትዮጵያን ይሄ አጠራቆ ያዘው የማንነት ፖለቲካ ትንሽ እልባት እንዲያገኝና በጋራ የሚያስተሳስሩን ሴቶች ላይ እንዲኖር ህገ መንግስቱ ሊሻሻል የሚችልባቸውን አንዳንድ ቦታዎች መጠቆም ይችላሉ። እንደዚህ እያደረግን እየተረጋጋን ለውጥ ማምጣት እንችላለን እና ተገናዊ ለውጥ ወይንም ሪፎርም መፍትሄ ሊሆን ይችላል። ጊዜው አላለፈም። የግድ በጣም አመጻዊ የሆነ ለውጥ ማምጣት አለበት ብዬ አላስብም እና በዚህ መንገድ ብንሄድ አገራችን ትጠቀማለች ብዬ ነው ማስበው።
መልካም። የተለያየ ሐሳብ ያላችሁም ብዙዎች ሊስማሙ ሊጀምሩ የሚችሉት መንገድ አስመልክቶ ነበር ቀደም ብዬ ጥያቄ ወረወርኩት። ዶክተር ዳንኤል፣
አሁን በክርክራችን ላይ እንደተገነዘብነው ሁለት የፖለቲካ አቅጣጫዎች ነው ከአቶ ያሬድ ግግር የጠቀስኩት፣ ዜግነትና ማንነት። ማንነትን እያበረድን ዜግነትን ደግሞ እያጎላን እንሂድ የሚል ነው። እኔ የችግሩ መነሻ የኢትዮጵያ ታሪካዊ ችግር የዜግነትና የማንነት ጉዳይ አይደለም ነው የምለው። ስለዚህ የነጻነት ጉዳይ፣ የኢኮኖሚ ነጻነት፣ የፖለቲካ ነጻነት ጉዳዮች ናቸው። አሁን ችግራችን ምንድን ነው? ይሄንን የፖለቲካ ነጻነት፣ የኢኮኖሚ ነጻነት የሚያራምድ ወይም የሚፈልግ ድርጅት አለመኖር ነው። ስለዚህ ምን የሚያስታርቅ ሀሳብ አለ ብትለኝ ይናል ምንም ነገር የለም። ዜግነትና ማንነት ብለው በሚፋተጉ ክፍሎች ምንም ነገር ሊመጣ አይችልም።
መልካም። ከአቶ ያሬድ ጋር ያላችሁ የሐሳብ ልዩነት እንዳለ ሆኖ ቀደም ብዬ እንዳልኩት በዚህ ሰዓት በሚከታተሏችሁ አድማጮች ጭምር አንድ ቤተሰብ ውስጥም ምናልባት የከረረ የተለያዩ ጫፍ የሚታዩ ሐሳብ ልዩነቶች መኖራቸውን እንቀበልና በልዩነት የሚወሰዱትን ምናልባትም ቀዳሚ ምርጫ ልናረግ አንችልምና የከፋ አዝማሚያ ምናልባትም ብዙዎች የሚጎዱበት ሁኔታ የሚፈጠር ከሆነ ለሀገር ሁሉና ሊያሰጋ የሚችል ነገር ይፈጠር ይችላል የሚሉ ከሆነ ኢትዮጵያን እናድን በሚለው ጽሑፎ እንደተመለከተው ሊያግባቡ የሚችሉ የሚመስሉትን እርሶ የሚያመነጫቸውን ሐሳቦች እንውሰድ። የትኞቹ ሐሳቦች ምናልባትም ቀድሞ የሚመጡ ብዙዎች ሊቀበሏቸው የሚችሉ መንገዶች ይመስሉታል? ባጭሩ ሌላ የመጨረሻ ጥያቄ አወራለሁ ለሁለታችሁም።
ቅድም በውይይቱ ላይ የተመለከትኩት ነገር አለ። ህዝቡ አሁን ማንነቱን ለምዶታል፣ ወደ ኋላ ሊል አይችልም። እንደዚህ አይነት አስተያየት በፍጹም አገሪቷን አያድንም። ሁለት ተቃራኒ ነገሮች ይዘን ወደፊት መሄድ አንችልም። ማንነት ዜግነትን ይቃወማል። ስለዚህ አንድ የፖለቲካ ሹም ተነስቶ ሱስ ይዞኛል በኢትዮጵያዊነት ስላለ ህዝቡ በሰላም ይኖራል ማለት አይደለም። አከፋፈሉ ራሱ 9 አገሮች አሉ ኢትዮጵያ ውስጥ። አገሮች ናቸው እነዚህ። ለምን ተደረገ? ይሄ ትክክል አይደለም። እዚህ ላይ ምንም አስታራቂ ነገር የለም። ይሄ መነሳት አለበት። ወደ ቀድሞ ክፍለ ሀገራት እያንዳንዱ ክፍለ ሀገር የራሱን ጉዳይ ለማስተዳደር እና ራሱን ለመምራት ከሌሎች የተለያዩ ጎሳዎች ጋር አብሮ በሰላም የሚኖርበት ነጻ ኢኮኖሚ፣ የገበያ ኢኮኖሚ ነው። ይህንን ማድረግ ካልተቻለ በምንም አይነት ልናቆም አንችልም። በዜግነትና በማንነት ተወጥሮ የተያዘን ህዝብ ወደ ሰላም እንመራዋለን ማለት አይቻልም። ይህንን የምልበት ምክንያት አለ። በአሜሪካን ሀገር የሰው ልጅ እኩልነት በተለይ ጥቁሮች ላይ ከመጀመሪያ ጀምሮ ተደግፎ የመጣ ሀሳብ አይደለም። አብርሃም ሊንከን ነው የተቃወመው። ብዙ ተቃዋሚዎች ነበሩት። ብዙ ጦርነት ነበር። እስከ ዛሬ ድረስ እናያለን በደቡብና በሰሜን አሜሪካ ውስጥ ይሄ ቁርሾ አልለቀቀም። ነገር ግን ጠንካራ ሰዎች ተነስተው ይህ ነገር ትክክል አይደለም ብለው ነው። ይህ ከሆነ ዜግነትና ማንነት የሚለውን የፖለቲካ ክፍፍል እሽሩሩ ብለን ልናስታርቅ አንችልም። እዚህ ላይ ነው ልዩነቴ።
መልካም። የወሰዷቸውን በማግባባት ቀደም ብለው ከተናገሯቸው ውስጥ አንድ ሁለት ነጥቦችን ላንሳና የመጨረሻውን ጥያቄ ላስከትል።
መጨረሻ ጥያቄ በፊት ግን አሜሪካ ልክ ገነት አይነት ነገር አስመሰሏት እኮ። ወጣት ልጆቻችን ትምህርት ቤት ሄደው ሲመለሱ ይገደሉ አይገደሉ ማናቅበት አገር እኮ ነው። የፖሊስ ጭካኔ በፊት ለፊት በገሃድ በቀትር በጥቁሮች ላይ በሚካሄድበት አገር ላይ የነሱ የፖለቲካ ፍልስፍና ለጥቁሮች መብት ያመጣ አይነት አርጎ ማየት ስህተት ነው። አሜሪካንን እንደ ነጻነት ሀገር አርጎ ማቅረቡ
ዶክተር ዳንኤል
አቶ ያሬድ በደንብ አላዳመጡኝም። አሜሪካን ምንም ነገር የማይፈጸምበት አገር ነው አላልኩም። ያን ምሳሌ ያቀረብኩት በአንድ የታሪክ ጉዞ የተነከሩ ሰዎች ሁሉ ጊዜ ይነሳሉ። ውጤቱ የት እንደሚገኝ አይታወቅም። ግን እነዛ ሰዎች መነሳት አለባቸው። ስለዚህ ዜግነትንና ማንነትን ይዞ ከመነሳት የኢትዮጵያ ሕዝብ በአንድነት በሰላም ሊኖር የሚችለው ወደ ታሪኩ ሲመለስ ነው፣ ወደ ባህሉ ሲመለስ ነው፣ ወደ ነበረበት ታሪክ ጉዞ ሲመለስ ነው ነው የኔ አባባል እንጂ አሜሪካን መንግስት ሰማት ነች ማለት አይደለም። ቢሆንም አሜሪካን ከሁሉም አገር የተሻለ ነው። ለዚህ ነው እዚህ ምን ኖረው። አመሰግናለሁ።
መልካም። የክርክር ሐሳቦች ሊቀጥሉ ይችላሉ። የማግባቢያው ሐሳብ የተወሰነ መንገድ የሚወስዳችሁ ይመስለኛል። በቀሩት ደቂቃዎች የሚመለስ አንድ ጥያቄ በጋራ አነሳላችኋለሁ። ዶክተር ዳንኤል እርሶ ባነሷቸው ቀጣይ ሁኔታዎችን አመቺ ለማድረግ በሚለው ጥያቄ ሁሉን ተጠቃሚ የሚያደርግ የነጻነት መብት መኖር፣ እኩል ተጠቃሚ የሚያደርግ የምጣኔ ሀብት እድል መፈጠር የሚሉትን ለነሱ እንችላለን። እንደ ድምዳሜ ካነሷቸው ብዙ ሐሳቦችስ መጭመቄ ነው ያስማማን ይችላል?
አዎ ጥሩ ነው።
መልካም። የመጨረሻው ጥያቄ ወደ ፖለቲካው የሚወስድ ነው። ብዙ ፈተናዎች፣ አያሌ ጥያቄዎች ከፊት የተደቀኑበት ሁኔታ ነው ያለው። የአገር ጉዳይ አሳሳቢ ነው በሚለው ብዙዎች ይስማማሉ እናንተን ጨምሮ። ነገር ግን አመራሩ ኢትዮጵያን እያስተዳደረ ያለው ገዢ ኃይል ራሱም ያመናቸው ብዙ ግዚያት አሉ አመራር ውስጥ ችግር መኖሩን። አቶ ያሬድ የገዢው ፓርቲ አመራር ድቀት ብለዋል። በተለያየ ደረጃ በተለያየ ሁኔታ ውስጥ ከመኖሩ በቀር ያን ድቀት ወይም ያመራር ድክመት ኢህአዲግም ያምነዋልና ከዛ አልፎ ግን ወዴት እንደሚወስድ በሚታወቅ ጎዳና ወይም መንገድ እየመራ ነው ማለት ይቻላል። ይሄን ጥያቄ ለሚያነሱ ምን መልስ አላችሁ? አቶ ያሬድ በርሶ ልጀምር፣ ዶክተር ዳንኤል ጨርሳለሁ።
የፖለቲካ አመራር ድቀቱ ኢህአዴግ እንደ ድርጅት ያለው ቢሆንም ይበልጥ ጠንክሮ የሚታየው ግን በህዝባዊ ወያኔ ሓርነት ትግራይ ውስጥ ነው። በተለይ ከመለስ ሞት ወዲህ ይሄ የአመራር ክፍተት እየጠነከረ መጥቷል። የግድ አንድ የሚታወቅና ኃይለኛ ሰው ለምን አልወጣም የሚል ቅሬታ የለኝም። ብዙ ሰዎች ያንን እንደ ጉድለት ያውታል። ነገር ግን መለስ ያደርግ እንደነበረ በዚህ መንገድ ብንሄድ እዚህ ቦታ እንደርሳለን፣ እነዚህ ማይልስቶንስ ወይንም ምዕራፎች በዚህ መልክ ብናልፋቸው ብሎ አመራር ሊሰጥ የሚችል ሰው ወይንም ቡድን መምጣት አልቻለም ህዝባዊ ወያኔ ሓርነት ውስጥ። በአንጻሩ ግን በሌሎቹ እህት ድርጅቶች ውስጥ በብአዴንም ሆነ በተለይ ደግሞ በኦህዴድ ውስጥ በኦሮሞ ህዝብ ዴሞክራሲያዊ ድርጅት ውስጥ ከ2005 በፈረንጆች አቆጣጠር ወይም በ1997 በኢትዮጵያ ካላንደር የግንቦት ምርጫ ጋር በተያያዘ አንድ የሆነው ነገር ምንድን ነው? በግንቦቱ ምርጫ ውጤት ህዝባዊ ወያኔ ሓርነት ትግራይም ሆነ ኢህአዴግ ተደናግጠው ስለነበር ምንድን ነው የሆነው ለምን ተሸነፍን ብለው ሲያነሱ ሁለት ነገር ነው የታያቸው። አንደኛው በከፍተኛ ደረጃ የተሸነፍነው በከተሞች ነው። በከተሞች ደግሞ የተሸነፍነው ከኢትዮጵያ ከተሞች ታሪካዊ አመሰራረት ጋር የተያያዘ ነው። የነፍጠኛው ከተሞች ናቸው እና ነፍጠኛው የልጅ ልጆች ምናምን ናቸው ልንድንሸነፍ ምክንያት የሆኑን። ለዚህ መፍትሄው ደግሞ ሶሻል ኢንጂነሪንግ ማካሄድ፣ የከተሞቹን ማህበራዊ ይዞታ መለወጥ፣ በብዛት አማራ ያልሆኑ ሰዎች ከተለያዩ አካባቢዎች ወደ ከተሞች እንዲገቡ ማድረግ የሚል በመፍትሄነት ወሰዱ። በሁለተኛ ደረጃ በ97ቱ ምርጫ ወቅት ኢህአዴግ 700 ሺህ አባላት ነው የነበሩትና ያ በቂ ነው ብለው እናሸንፋለን ብለው ነበር ተኮራርተው ምርጫ ውስጥ የገቡት። በውጤት ሲያዩት ደካማ ነበር፣ በቂ አልነበረም። ስለዚህ አንድ የወሰኑት ውሳኔ ምንድን ነው? በተለይ የደቡብ ድርጅትንና የኦሮሚያውን ኦህዴድን በአዲስ አባላት በመቶ ሺዎች እንዲገቡበት ማድረግ እና ለዚህ ሲሉ ኮሌጅ የጨረሱ መምህራንን ሌሎችንም በመቶ ሺዎች ድርጅቱን እንዲቀላቀሉ አደረጉ። የነዚህ ኃይሎች መግባት አዲስ ሐሳብ፣ አዲስ አመራር፣ አዲስ አሰራር ይዘው እንዲገቡ ሊያደርጉ የሚችሉበትን ሁኔታ ስለፈጠረ እነዚህ ድርጅቶች ውስጥ አቅም ጠንክሯል። በአሁን ሰዓት ኦህዴድ ባለበት ሁኔታ የሚመስለኝ ልክ ወያኔ ኢህአዴግን በቁንጮነት ይዞ ለማስተዳደር የሚሞክረው የነበረውን ያህል ባለፉት 25 አመታት አሁን ደግሞ ኦህዴድ ይሄን ለማረጋቀማለኝ ብሎ ኢህአዴግን መስመር ለማስያዝ ሙከራም ያደርግበት ሁኔታ ቢኖር ሁኔታዎች ትንሽ ወደፊት ሊራመዱ ይችላሉ ሚል ተስፋ አደርጋለሁኝ። ዶክተር ካነሱት ህወሓት ነው ለውጥ ሊያመጣ የሚችለው ምክንያቱም ችግሩንም የፈጠረው እሱ ስለሆነ ለዚህም ምክንያቱ በደህንነቱና ሰራዊቱ ውስጥ ያለ የበላይነት ብለዋል። ልክ ነው፣ ህወሓት በሰራዊቱ ውስጥ የበላይነት አለ። የበላይነቱ ግን ደመና ላይ ያለ የበላይነት ነው። ጄኔራሎቹ በመያዝ ነው የበላይነት ያለው። ጄኔራሎች አይደሉም ጦርነት የሚዋጉት፣ የመስመር መኮንኖች ናቸው። በዚህ ደረጃ ከባዕዴን ብቻ ከ500 በላይ ኮሎኔሎች፣ ተራ ኮሎኔሎች፣ ጄኔራሎች በሰራዊቱ ውስጥ አሉ። 82% ሰራዊቱ ትግራይ ያልሆነ ሰራዊት ነውና የወያኔ ነው ማለት ተገቢ አይመስለኝም ጄኔራሎቹም በማየት።
መልካም ዶክተር ዳንኤል፣ ቀደም ብሎ አቶ ያሬድ እርሱ ያነሳሷቸው አንዳንድ ነጥቦች ላይ ለሰጡት አስተያየትም ባጭሩ መመለስ ይችላሉ። ጥያቄው በርካታ ፈተናዎች የሚታዩበት አሳሳቢ ሁኔታዎች ከፊታችን የተደቀነባት አገር ናት በሚለው ገዢው ፓርቲ ራሱ አቶ ያሬድ ያመራር ድቀት ብለውታል። ገዢው ፓርቲ ራሱ ደግሞ በተደጋጋሚ ድክመት አለብኝ የሚለውን ላለፉት ጥቂት አመታት ሲያነሳ ተስተውሏል። ግን ይሄ ድክመት ወይም ያመራር ድቀቱ ኢትዮጵያ ወዴት ትሄድ ወይም ደግሞ እቺን ሀገር ወዴት እንደሚወስዳት በሚታወቅ መንገድ ላይ ይወሰዳት ነው ወይ? ባጭሩ አገሪቱ የምትንከባለልበት ሀዲድ ይታወቃል ወይ? ለርሶ?
አዎ፣ ገዢው ክፍል ስህተቶች አሉኝ ብሏል። እነዚህ ስህተቶች ከየት መነጩ? እኔ እንደሚመስለኝ የፈጠሩት የድጥ ጎዳና ነው የዚህ መሰረት። ስለዚህ ያንን ጎዳና መልቀቅ አለባቸው ነው እኔ አስተያየት። ይሄንን ጎዳና ፈቅደው አይደለም የሚመጣው፣ በግፊት ነው የሚመጣው። ስለዚህ በበኩሌ ስለ ኢትዮጵያ ጉዳይ አሁን ቅድም እንደጀመርከውም ተቆርቋሪ የሆኑ የተማሩም በንግድም በሌላም ቦታ ያሉ አንድ አይነት መልካም አስተሳሰብ ላይ መተባበርና ያንን አስተሳሰብ መግፋት አለባቸው። አሁን ቅድም እንደገለጽኩት ባለፈው ወር በዚህ በክፍለ ሀገር ጉዳይ ላይ ጥናት ያካሄዱ እውቀት ያላቸው የኢትዮጵያ ተማሪዎች ማለቴም በኢኮኖሚ የኔ ትምህርት ኢኮኖሚ ነው፣ በጂኦግራፊ፣ በታሪክ እውነትን በሳይንሳዊ መንገድ አቅርበው ህዝቡ እንዲገነዘበው ማድረግ ነው። ይህን እውቀት አሁን የገዢው ክፍል ሊጠቀምበት ይችላል። ለማስረዳት ሁላችንም ፈቃደኞች ነን። ይህ ካልተደረገ የገዢው ክፍል ነው መጀመሪያ የሚጠየቀው። የገዢው ክፍል የሚያመጣው ችግር በሌላው ህዝብም ላይ ችግር ይፈጥራል። ህዝቡ ካልተባበረ፣ ይሄንን አስቀድሞ ካላየ፣ በዚህ ሀገርም የምንኖር ኢትዮጵያም ውስጥ ያለን የለም ጥቅም ይሰጠናልና ይሄ አሁን የያዝነው መንገድ ይቀጥል ብሎ መቆየት አደገኛ ነው ምለው በበኩሌ። አመሰግናለሁ።
መልካም። በጣም ትኩረት ባላት ነጥብ ላይ እንዲመልሱልኝ ነው ዶክተር ዳንኤል። አንድ ሀገር የሚመራበትን ጎዳና የሚሄድበትን አቅጣጫ ዜጎች የማወቅ መብት አላቸው። ብዙ ጊዜ የኢህአዴግ ራዕይ የሚለውን ወይም ደግሞ የመሪዎቹ ራዕይ ነው ብሎ የሚከተለውን በዚያች ሀገር ሊያመጣ የሚፈልገውን የምጣኔ ሀብት ለውጥ በተደጋጋሚ ይናገራል። ተዘገቡ የሚባሉትም የምጣኔ ሀብት እድገቶች ውዝግብ ቢኖርባቸውም በተከታታይ አመታት ተዘገቡ የሚለውንም ሲገልጽ ይታወቃል። ገለልተኛ ወገኖችም የመጠን ጉዳይ ልዩነት ይኖረው እንጂ የተዘገቡበትን ጊዜ ከነ ምክንያቱ ያስቀምጣሉ። ከዛ በመለስ ግን አሁን ባለው ትርምስ ውስጥ ስልጣን ላይ ያለው ኃይል አመራር አገሪቱን ወዴት አቅጣጫ እየመራ እንደሆነ ያውቃሉ የሚለው ነው ከፊት ለፊት የተደቀነው ጥያቄ። ወደሚታወቅ አቅጣጫ እየሄደች ነው ወይ?
በጣም ጥሩ ጥያቄ ነው። አያውቅም ባይልኝ አያውቅም። ምክንያቱም የሚከተሉት ጎዳና ገና ጦርነት በጀመሩ ጊዜ ከሰሜን የተከተሉት ጎዳና አይቼዋለሁ የጻፉትን የተሳሳተ ጎዳና ነው። ለምንድን ነው እንደሱ ያደረጉት? ወታደር ለመገንባት ነው። አሁን ችግር መጣ። ያንን ፍልስፍና አንደኛ የኢኮኖሚ ፍልስፍና አልነበራቸው። እንዲህ ነው የምናደርገው አገሪቷን በውስጣቸው ይዘው ያሳዩት ነገር ምንድን ነው? አገሪቷ ውስጥ በኃይል ነው የገቡት። ይሄ ትልቅ ስህተት ነው። ይህንን መመለስ ይችላሉ፣ ማስተካከል ይቻላል። ከምን ግፊት ነው የመጣው? እዛ ውስጥ አልሄድም። ሌሎች የውጭ ኃይሎች ገፍተዋቸዋል። ለሀገሪቷ ችግር ግን መፍትሄ አልያዙም። እና እውቀቱን እናካፍላችሁ ነው
ምንለው ስልጣኑን እንውሰድ አይደለም እኛ የኢትዮጵያ ተማሪዎች ስለ ኢትዮጵያን ያጠናን በልዩ ልዩ ሙያ እናንተንም ያድናል ህዝቡንም ያድናል ነው የጻፍነው ጽሑፍ አለ እናካፍላችሁ አመሰግናለሁ
መልካም አቶ ያሬ የመጨረሻ ቃል
ዶክተር ዳንኤል በምርጫ ከማንነት ይልቅ ወደ ዜግነት መሄድ ይሻላል ያልኩ አስመስለ የተረዱ ይመስለኛል እኔና ዶክተር ዳንኤል ምን ለያይባቸው መሰረታዊ ጉዳይ ኢትዮጵያ ፖለቲካ ውስጥም ያለ መሰረታዊ ጉዳይ ምንድነው ያስተሳሰብ ወይንም የአይዲዮሎጂ ለውጥ በማድረግ አገሪቱን መለወጥ ይቻላል የሚል ነገር አለ ግን የገዢው ኃይል የያዘውን አይዲዮሎጂና እምነት የያዘው ላገዛዙ የሚጠቅመውና ከመጣበት ከደገቱ ከውልደቱ እድገቱ ጋር የተቆራኙ ሰፊ መሰረት ያላቸው ያሳሰብ ጉዳዮች ስለሆኑ ነው። ስለዚህ አሁን እሳቸው እንደሚሉት በተለያዩ ኢትዮጵያውያን ምሁራን የተጻፉ ጽሑፎች ቢሰጡትና ቢያነብ ሐሳቡን ሊቀይር አይችልም። ፖለቲካ ካለንበት ሁኔታ አንዲት ጋትም ብትሆን ወደፊት እንዴት መራመድ እንችላለን ብሎ ስልት የመቀየስ ጉዳይ ነው ለኔ። ከዚህ አኳያ አሁን በተግበብ ያለው ሀቅ ምንድነው? ይሄንን ሀቅ የኢትዮጵያን ህዝብ በሚጠቅም መንገድ እንዴት አንድ እርምጃ ወደፊት እናስኪደው ብለን ማሰብ ስንገደድ ፖለቲካዊ መፍትሄ ነው ማምጣት የምንችለው። ይሄ ፖለቲካ መፍትሄ ደግሞ አንዱ መልኩ ኢህአዴግ ውስጥ ያለውን የፖለቲካ ድቀት በውስጡ ባለ ትግል ወደሚመች ኢትዮጵያ ሊጠቅም ወደሚችል አቅጣጫ ግፊት የማድረግና የመምራት ነገር አንዱ መንገድ ነው ብዬ ነው ማስበው። ልዩነቶቻችን የሚመነጩት ፖለቲካን መናይበት አይን ራሱ ይመስለኛል።
መልካም ልዩነቶቹ አሉ ይቀጥላሉም ነገር ግን ልዩነቶቹም ይያሉ የተሻለ አዝማሚያ መፈጠር በሚችልበት መንገድ ላይ የየበኩላችሁን ሐሳብ ፈንጥቃችኋል። በዚህ ሰዓት እናንተን የሚያደምጡ የሚከታተሉ ቤተሰቦች ደጋግሜ እንዳልኩት ወንድምና በህት መሐከልም ያሉ ልዩነቶች በሚበጅ መልኩ ለንግግር እንደሚበቁ ተስፋ እናደርጋለን። የሀገር ጉዳይ የተሰኘው የዚህ ልዩ ፕሮግራማችን መሰረታዊ ዓላማም የሆነው ተነጋገሩ አድማጮቻችን አቶ ያሬድ ተበቡ ዶክተር ዳንኤል ተፈራ የሀገር ጉዳይ ተረኛ እንግዶቻችን ለጊዜያችሁ ለወረወራችኋቸው የሚያወያዩ ሐሳቦችም መሰግናለሁ። በሌላ ፕሮግራም መልስ እንደምናገኛችሁ ተስፋ አደርጋለሁ። ግዜ ይስጥልኝ
ለተፈጠረብን አመሰግናለን።
ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት VOA 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ መንጋብዛለን። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተር VOA amharic ብላችሁ ተከተሉን ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የVOA አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ተከታዩ ዝግጅት የሙዚቃ ቃና ነው። ደሳለኝ መኮንን ነው አዘጋጁ። አብራችሁን ቆዩ።
ሰላሙና መሰግናለሁ አየር መስመሩን ስለለቀቅልኝ። የሙዚቃ ቃና ፕሮግራም ተጀምሯል። It is your world Jennifer Hudson ከአኬካ
Anything that you want from me boy you can get it
used to have a world, baby, right in the palms of your hands, oh, oh. Just tell me what to do, oh, make your life a better life for you. Everything your heart desires, baby. See, I am born to make it happen, baby. All you gotta do, tell me that it's me you want, loving you. And as long as you keep giving me that sweet love, point to it, baby, it belongs to you. If it's money you want, for me to pay your bills, buy your nice things, shop your spree.
ሰላም 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 ጤና ይስጥልኝ የተከበራችሁ ሙዚቃ ቃና አድማጮች በእያላችሁበት ሳምንታዊ ክብር ሰላምታዬ ይድረሳችሁ ኢትስ ዩር ወርልድ በተሰኘው የጀነፈር ሃድሰን ዜማ ነበር የምሽት ፕሮግራማችንን የጀመርነው አርኬሊ ነበር ያጀባት በዛሬው ፕሮግራም ቆየት ያሉ ዜማዎችን ይላችሁ ቀርብ ያለውኝ ቀጥለን የምናደምጣው ዜማ ቡሪ ይባላል ጀነፈር ሎፔስ ከኢጊ አዜላ ጋር ሆና የምትጫወተው ዜማ ነው
Drop down on him, but right now we on the
ሳተርዴ ናይት ፊቨር የተሰኘውን ቆየት ያለውን የቢጂስን ዜማ ነበር ያደመጥነው። ከዚያ በፊት ደግሞ ቦሪ የተሰኘውን የጀነፈር ሎፔዝን ዜማ ነው ያደመጥነው። ኤጊ አዜላ ነበረች ያጀበቻት። በመቀጠል ደግሞ የብሩስ ስፕሪንግስቲንን ዳንስ ኢን ዘ ዳርክ የተሰኘውን ቆየት ያለ ዜማ እናደምጣለን።
Come on in the morning, I go to bed.
Could you be loved? Yeah, Bob Marley zema nebari adamatro kebab zema befik qedem len adamatro demo ye Bruce Springsteen Dance in the Dark etsenyon zema hun neber qatlen demo ye Whitney Houston Step by Step etsenyon mert zeman ana adamtalen nafsani marna.
Well, there's a bridge and there's a river that I still must cross. I have to go on my journey, or I might be lost. And there's a rule I have to follow, a place I have to go. But no one told me just how to get there. But when I get there, I know, 'cause I'm taking it step by step.
Broken bottle top and one.
Man in the Mirror የተሰኘውን የፓፑ ንጉስ የማይክል ጃክሰንን ዜማ ነበር ያደመጥነው። ከዚያ በፊት ደግሞ ስቴፕ ባይ ስቴፕ የተሰኘውን የዊትኒ ሂውስተንን ምርጥ ዜማ ነበር ያደመጥነው። ሁለቱም ዛሬ ከኛ ጋር ይያሉም። ስራቸው ግን ከትውልድ ትውልድ እስከ መጨረሻው ይተላለፋል። የተከበራችሁ ሙዚቃ ጣና አድማጮች ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁኝ ስለቆያችሁ እያመሰገንኩኝ ለዛሬ መሰናበታችሁ ሃንግ አፕ በተሰኘው በማዶና ዜማ ይሆናል። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንበት። ደሳለኝ መኮንን ነኝ። በኔ በኩል ቻው።
So slowly, slowly, time goes by. So slowly, slowly, time goes by.
የተከበራችሁ አድማጮች ለምሽቱ ያስተናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመጽሔት ዝግጅታችን እንገናኝ። ፕሮግራሙን ያቀናበረችው ብርሃን ኃይሉ ነች። ለዛሬ በመላ ባልደረቦቻችን ስም እሰናበታችኋለሁ። ሰሎሞን አባተ ነኝ። ሰላም፣ በደህና አደሩ።